ባለፈው እሁድ በተካሄደው የሪዮ ኦሎምፒክስ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ ከሪዮ ኦሎምፒክ የብር ሜዳሊያ ይልቅ ያስተላለፈው መልእክት የበልጥ ትኩረት መሳቡ እየተስተዋለ እየተሰማም ነው። አሁን በሪዮ የሚገኘውን አትሌት ፈይሳን ለመርዳት ያቀዱ በዩናይትድ ስቴትስ የሚኖሩ የኢትዮጵያውያን ማህበረሰብ አባላት፣ የመብትና የፖለቲካ አቀንቃኞች እንዲሁም የህግ ባለሙያዎች ሪዮ ገብተዋል። በኢንተርኔት ድረገጽ አማካኝነት $91,000 መሰብሰቡን ከአስተባባሪዎቹ አንዱ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት ዶክተር ሶሎሞን ኡንጋሼ ለአሜሪካ ድምፅ ገልጠዋል። ጽዮን ነች የተከታተለችው።
በ2016 ሪዮ ኦሎምፒክ ላይ በማራቶን የወንዶች ውድድር በሁለተኛነት በማጠናቀቅ የብር ሜዳሊያ ያስገኘው አትሌት ፈይሳ ሌሊሳ ካስገኘው ሜዳሊያ ይልቅ እያነጋገረ ያለው የውድድር መስመሩን ሲያጠናቀቅ ያሳየው ሁለት እጆቹን ወደ ላይ የማጠላለፍ ምልክት ነው። ያነጋገርናቸው አስተያየት ሰጪዎች እንደሚሉትም ይህ ምልክት በኦሮሚያ ክልል በመንግስት ላይ በሚደረጉ ተቃውሞች በጣም የተለመደ የታስረናል ምልክት እንደሆነ ይገልጻሉ። ከቅርብ ጊዜ ወዲህ ደግሞ ምልክቱ በአዲስ አበባ፣ በጎንደርና በባህር ዳር በተደረጉ ተቃውሞች ላይ ታይቷል። ፈይሳ ሌሊሳም ይህን ምልክት በሪዮ ኦሎምፒክ ላይ አሳይቷል። ምክንያቱን ከአሜሪካ ድምጽ ተጠይቆ ደግሞ በሀገሬ ኢትዮጵያ ትልቅ ችግር አለ፣ መንግስትን መቃወም እጅግ አደገኛ ነው፣ ሰዎች እየተገደሉና እየታሰሩ ነው፣ ከተማሪነት ጀምሮ ይህን እያየው ነው፣ ነጻነት የለም፣ ለረጅም ጊዜ በውስጥ የታመቀ ስሜት ነው ፈንቅሎ የወጣው፣ በዚህ ድርጊት ህዝቤን ነጻ አወጣለሁ የሚል እምነት ባይኖረኝም የሚደረገውን ጭቆና ግን ለዓለም ማህበረሰብ እንዳሳይበት ረድቶኛል። ከዚህ በኋላ ወደ ኢትዮጵያ ልመለስም፣ ብመለስ እታሰራለሁ ብሏል። ቀጥሎም አነጋጋሪ የሆነ የመጣው ፈይሳ ይህን ምልክት ያሳየው የፖለቲካና የሃይማኖት መልእክት ማስተላለፍ በማይቻልበት የስፖርት መድረክ ላይ በመሆኑ ያገኘውን ሜዳሊያ ሊቀማ ይችላል፣ ቅጣትም ሊጠብቀው ይችላል የሚል አስተያየት እየተሰጠ ነው። ፈይሳን ማምሻውን በስልክ አግኝቼ ይህንኑ ጠይቄው ነበር።
እኔ መጀመሪያ ፖለቲካና ሃይማኖት ስፖርት ቦታ ላይ እንደማይታይ አውቃለሁ። በዚህም ሰዓት ይህንን ተጠቅሜ ነገር ላይ የሚደረግ ነገር በመንግስት የሚደረገው ህዝባችን ላይ እሱን ማሳየም ነው ሀሳብ የመጀመሪያ አስቤበት የመጣው። ሌላ ደግሞ ሌላ ሽልማት አካባቢ ነበረ፣ እሱን ላይ ማሳየሁት። ከዛ ሰዎቹ ደግሞ ነገሩኝ፣ እንዴ ነው ሜዳሊያ ሴሬሞኒ ላይ ታደርጋለህ ያሉኝ። አደርጋለሁ አልኳቸው። ከዛ በኋላ እኔ ወደ ኦሎምፒክ ቪሌጅ ሲሄድ ተከትሎኝ እንደዚህ ነገር እንዳታደርግ ምናምን አሉኝና አስጠነቀቁኝ። ከዛ በኋላ ደግሞ እኔ ያ ነገር ከተደረገ ይሄን ያህል ነገሩ መሄድ አይችልም ብዬ ነው ከዛ በኋላ ነው በኋላ የተውኩት።
እንግዲህ ፈይሳ የተቃውሞ ምልክቱን የሜዳሊያ መቀበያ ቦታው ላይ ካላሳየህ በዓለም አቀፍ የኦሎምፒክ ኮሚቴ እንደማትቀጣ እንደተነገረህ ነው የነገርከኝ። እንደው ግን አሁን በእጅ ላይ የሚገኘው ሜዳሊያ ብትቀማስ ብትቀጣስ?
ምንም ችግር የለም ቢቀጣም፣ እኔ የፈለግኩን ነገር አስተላልፋለሁ። በጣም ምንም ቅር የለኝም።
እንግዲህ ፈይሳ ትላንት ባደረግነው ቃለ ምልልስ ይህን ሙያ ማለትም ሩጫውን 10 ዓመት እንደደከምክበት ገልጸህልኛል። እንደዚሁም በማራቶን ላይ ለ10 ዓመት እንደሮጥክ ነግረኸኛል። እና እንግዲህ ይህን ያህል በለፋህበት ነገር መቀማቱና መቀጣቱ እንዴት አያሳስብህም?
እኔ የምፈልገው ነጻነት ነው፣ ሀብት አይደለም። እኔ በእርግጥ እኔ የሰራሁት ብዙ ነገር ነው፣ ጥሩ ኑሮ ነው የሚኖረው፣ ሌላ ሰውም እያገዝኩ ነው በዚህ ሰዓት። ሆኖም ደግሞ እንደ አንድ ሰው እኔ ነጻነት በነጻነት መኖር አለብኝ። ሁሉም ህዝቤ ሲሰቃይ እኔ ቁጭ ብዬ የሚያይበት ጊዜ የለኝም አሁን። ስለዚህ እኔ በልቼ መኖር እንደኔ ትርጉም አይደለም።
ህዝቤ ሲሰቃይ ያልከው ምንድን ነው? ምን ማለት ነው ፈይሳ?
ጥሩ እያለቀ ነው፣ ያለ አግባብ እየተፈናቀለ ነው። ጥሩ ካሳ ሳይሰጥ ከቦታ ወደ ዘበኝነት፣ ከጥሩ ኑሮ ወደ ያልሆነ ቦታ ላይ ህዝቡ እየተሰደበ ነው። ሌላ ደግሞ ዝናብ እየደበደበ ነው፣ ቤታቸው ተፈርሶባቸው እንደዚህ ነገር። እኔ ቁጭ ብዬ ለምን አለው? ይሄን ብቻ አይደለም፣ የዩኒቨርሲቲ ተማሪ፣ ገበሬ፣ በቃ ጥሩ ኑሮ የሚኖር ሰው የለም አሁን የኢትዮጵያ ውስጥ። ስለዚህ ይሄን እኔ ለራሴ ደግሞ ዝም ብዬ ጥሩ ኑሮ እየኖርኩ ሰውን ማየት አስጠላኝ።
ፈይሳ አሁን ከሚገኝበት ሆቴል አውጥቶ መደበኛ ኑሮ እንዲጀምር ለማድረግ ገንዘብ በማሰባሰብ ላይ መሆናቸውን ከአስተባባሪዎቹ አንዱ ዶክተር ሰለሞን ኡንጋሼ ገልጸዋል። እሳቸውንም ማምሻውን ደውዬ ስለ ሁኔታው ጠይቄያቸው ነበር።
አሁን በዚህ ደቂቃ 91460 ደርሷል።
እንግዲህ ይሄን ያወራን ያለነው በኢትዮጵያ አቆጣጠር ከቀኑ 11 ሰዓት ላይ ነው። ከቀኑ 11 ሰዓት ላይ ስንት ደረሰን ያሉኝ?
$91,460 ደርሷል።
ለአድማጮቻችንም እንደው ግልጽ ለማድረግ ጎፈንድሚ የሚባለው በድረገጽ አማካኝነት ገንዘብ ማሰባሰቢያ ፕሮግራም ነውና እንዴት ነው ገንዘብ ማሰባሰቡ የተጀመረውና አሁን ያለበት ደረጃ የደረሰው?
የተጀመረው እንግዲህ ከዚህ በፊትም በተለያዩ ጉዳዮች በተለይ ለቆሰሉ ሰዎች በኢትዮጵያ ውስጥ እስር ቤት ላሉ ድሪት ተመሳሳይ የገንዘብ የማሰባሰብ ስራ ላይ ሰርተን ነበረ። ያንኑ በመጠቀም አካውንቱን በመክፈት ሰው እዛ ላይ ሄዶ የቻለውን እንዲሰጥ በጋበዝ ነው። ይህንን ከአምስት ብር ጀምሮ እስከ 500 ብር 1,000 ብር የለገሱ ሰዎች አሉ። በዚህ አኳኋን ነው በጠቅላላ እስካሁን ዳታውን የሰጡት ሰዎች 1,558 ሰዎች ናቸው።
የተሰበሰበው ገንዘብ አሁን ምን ለማድረግ ነው? ለሱ ምን አይነት ድጋፍ ለማድረግ ነው? ምን ለመርዳት ነው?
ከሱ ጋር እየተነጋገርነው ነው። እንግዲህ አንድ ቦታ ወደ አሜሪካ ወይንም ሌላ ሀገር መሄድ ይኖርበታል፣ መቋቋም አለበት። ለሱ ቤተሰቡንም እንደዚሁ መርዳት ያስፈልጋል። ያው ለሱ አንዲት ሳንቲም ሳትቆረጥ ሙሉ በሙሉ የሚሰበሰበው እሱን በአዲስ ሀገር ውስጥ እንዲቋቋም የሚያደርግ ነው።
የህግ ድጋፍ አለው?
አለ ይሄም አለ፣ ተጀምሯል። እሱንም ያጠቃልላል።
ይሄ ነገር ለህግ ድጋፍ እና ለሌለሳ መልሶ ማቋቋም የሚውል ነው ብለውኛልና የህግ ድጋፉ ምን ምንን ይጨምራል? ምን አይነት የህግ ድጋፍ ነው የሚሰጠው? ምንስ በመደረግ ላይ ነው ያለው? አሁን
በአሁኑ ጊዜ 3 ሰዎች ከኛ ቡድን ከእርዳታ አሰባሳቢ ቡድን 3 ሰዎች ፎይሳ ወዳለበት ወደ ብራዚል ሄደዋል። ከነዚህ መካከል አንደኛው የህግ ባለሙያ ነው። እንግዲህ ያንን አስመልክቶ ወደ ሌላ ሀገር ምናልባት ወደ አሜሪካን ሀገር ቢወጣ ለዚህም ደግሞ አስፈላጊውን የህግ እና የቪዛ የመሳሰሉትን ለማስፈጸም ነው የሚሆነው። ሰዎቹ የተላኩት በዚያ በኩል በህግ መሰረት የሚሰራው ይሄ ነው ማለት ነው።
ሌሎቹስ 2 ሰዎችስ? አንድ የህግ ባለሙያ ነው ብለውኛል። 2 ሰዎችስ?
2 እንደዚሁ የመብት ተሟጋቾች ናቸው ለማለት ይችላለሁ። አንደኛው ከዋሽንግተን ዲሲ ነው የሄደው፣ ሌላኛው ከፍሎሪዳ ነበር የሄደው።
ስማቸው ማወቅ ይቻላል?
አዎ፣ አንደኛው ፈይሳ ይባላል፣ ሁለተኛው ለልሳ ይባላል፣ 3ኛው ሼክስፒር ነው።
የህግ ባለሙያ ሼክስፒር?
የህግ ባለሙያ።
በጣም አመሰግናለሁ ዶክተር ሰለሞን።
እሺ፣ በጣም አመሰግናለሁ።
ወደ ሪዮ በመደወል አሁን ከፈይሳ ጋር ይገኛሉ ከተባሉት 3 ሰዎች መካከል አቶ ባይሳ ገመቹን አግኝቻቸው ነበር። ከፈይሳ ጋር ተገናኝተው በአንድ ላይ መሆናቸውን ገልጸውልኛል።
ሪዮ ፈይሳ ጋር ነኝ።
ለምንድን ነው ወደዛ ሄዳችሁት? ምን ያህል ሆናችሁ ነው ሄዳችሁት?
እንደ አጋጣሚ 3 ሆነን ነው የመጣነው። ልጁ ዘመዴም ስለሆነ ቅርብ ጓደኛዬ ነው እና የቻልኩት ላይ ጎኑ ሊቆምና ለመርዳት ነው እዚህ የተገኘው።
ምንድን ነው የሚያስፈልገው እርዳታ? አሁን ምን አይነት እርዳታ ነው ለመስጠት እዛ የተገኙት?
ብቻው ነው አንዳንድ ነገሮች ሌጋል ኢሹ አንዳንድ ነገሮች ጋር አገኘነው። እሱ ጋር እየተወያየን እርዳታ እንትን ከመሉ ሰዎች ጋር ከተለያዩ አካላት ጋር እየተነጋገርን መፍትሄ ለመፈላለግ ነው።
በምን ሁኔታ ላይ ይገኛል አሁን ፈይሳ?
ለጊዜው ህጋዊ ነው፣ ይኖራል። ፓስፖርቱም እሱ ጋር ነው፣ ችግር የለው። የወደፊቱ ደግሞ እያሰብንበት ነው፣ አልተወሰነ። መጀመሪያ ምን ይደረጋል ውሳኔ የምለው ነገር ነው። ነገሩ ከተወሰነ በኋላ የህግ ባለሙያውን እየተወያየ እዚህ የመቆየትም ከዚህ የመውጣትም ወይ ደግሞ የኢትዮጵያ ወደ ኢትዮጵያ የምለው ነገር ሁሉ በህግ ስለሚታየው ልጁ ደግሞ ኦልሬዲ የህግ ባለሙያ ይዘዋል።
በትላንትናው ዕለት ያነጋገርናቸው የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ አትሌቱ ወደ ሀገሩ ቢመለስ ምንም አይነት ጉዳት እንደማይደርስበት መግለጻቸው ይታወሳል። የኦሮሞ ፌዴራሊስት ሊቀመንበር አቶ ሙላቱ ገመቹ በበኩላቸው አሁን ኢትዮጵያ ውስጥ መንግስት በሰላማዊ ዜጎች ላይ እየወሰደ ካለው እርምጃ አኳያ ይህን አስተያየት በስጋት እንደሚመለከቱት መግለጻቸውም ይታወሳል። አትሌት ፈይሳል ኢሊሳ በበኩሉ የኢትዮጵያ መንግስትን ማመን እንደሚከብደው መግለጹን ጠቅሰን መዘገባችን ይታወሳል።